የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት ተረፍ ይያሉ የሚጠሯት የጳጉሜን ወር በአራት ዓመት አንዴ 6 ቀናት ማስተናገዷን ተከትሎ የዘንድሮው የኢየሱስ ክርስቶስ ልደት ገና የሚከበረው ታኅሳስ 28 ቀን ሳይሆን ታኅሳስ 29 ነው። ገና በኢትዮጵያ የክርስትና እምነት ተከታዮች ዘንድ ከሚከበሩት አውደ ዓመታት በደማቅነቱ ይወሳል። ከመንፈሳዊ ይዘቱ ባሻገር በማህበራዊና ባህላዊ እሴቱ በብዙሃን ዘንድ ተናፋቂ ያደርገዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ቅዱስ ብለው በሚጠሯት በዓለም አቀፉ ማህበረሰብ ዘንድ ደግሞ የቅርስ ማዕከል ሆና በተመዘገበችው በላሊበላ አካባቢ ገና የገነነ ስፍራ አለው። አማኞች ከተለያዩ የአገሪቱ ክፍሎች ወደ ቤተክርስቲያኒቱ በመሄድ ይሳለማሉ። ለተሰጣቸው መልካም ነገር ምስጋና ያደርሳሉ። ማግኘት ለሚሹት ደግሞ ስለት ይሳላሉ። ይሁንና የዘንድሮውን ገና በክልሉ በቀጠለው ግጭትና በኑሮ ውድነቱ ምክንያት በቀድሞ ድምቀቱ ለማክበር ይቸግራል ይላሉ ለአሜሪካ ድምጽ አስተያየታቸውን የሰጡ ምዕመናን። የአማራ ክልል መንግስት ደግሞ በዓሉን አብረን እናክብር የሚል መልእክት ሲያስተላልፍ አስፈላጊው ቅድመ ዝግጅት መደረጉን በመጥቀስ ነው። መስፍን አራጌ ከነገ በስቲያ በኢትዮጵያ የሚከበረውን የገና በዓል ምክንያት በማድረግ ተከታዩን ዘገባ አስተናርቷል።
ገና በኢትዮጵያውያን የክርስትና እምነት ተከታዮች በአብይነት ከሚከበሩት በዓላት ቀዳሚው ነው። በአማኞች ዘንድ የእምነቱ ራስ ተደርጎ የሚቆጠረው ኢየሱስ ክርስቶስ ከድንግል ማርያም የተወለደበት የልደቱ ቀን ነውና አማኞች በዓሉን በተለያዩ ሃይማኖታዊና ባህላዊ ትውፊቶች ይዘክሩታል። ብዙዎች ገና ልደት፣ ልደትንም ገና ሲሉ እንዳመችነቱ እያቀያየሩ ይጠሩታል። የሁለቱ አንድነት ከምን የተቀዳ ይሆን? በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አገልጋይ መጋቤ ሐዲስ ሚስተር ስላሴ ማናዬ የሚሉት አላቸው።
በተለምዶ ገና ይባላል። ትክክለኛ መጠሪያው ጌና የሚል ነው። ጌና የግሪክ ቃል ነው። ወደ አማርኛ ሲተረጎም ዘውቱ ልደቱ ለጊዜ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ማለት ነው። ጌና ማለት በተለይ የአዲስ ኪዳን መጽሐፍት አብዛኛዎቹ በግሪክ ቋንቋ የተጻፉ ናቸው። የነገር ሃይማኖት የትንቢት ሃይማኖት መሰረትም አለ። እንግዲህ የአዲስ ኪዳን መጽሐፍት ሁሉም ሊባል በሚችል መልኩ የተጻፉት በግሪክ ነው። አብዛኛዎቹ እኛም አዲስ ኪዳን የተቀበልነው ከግሪክ ነው። ወደ ግዕዝ ቋንቋ መጽሐፍ ቅዱስ ከተጻፈባቸውና ጥንት ሲሰጥባቸው ከነበሩ ቋንቋዎች ሳይተረጎሙ የመጡ ቃላት እናገኛለን። ማስያ፣ ክርስቶስ፣ ምን የመሳሰሉ ቃላት ጌና የሚለውን ቃል እንዲሁ ቃሉ እንዲሁ እንዳለ በዓሉን ለመግለጽ ተቀምጧል። በመጽሐፍቶቻችን ይገኛል።
የክርስቶስን ልደት ሀገራት እንደ ራሳቸው ታሪክና ትውፊት ያከብሩታል የሚሉት መጋቤ ሐዲስ ኢትዮጵያ ከሌሎች የምትጋራቸው የምታጋራቸውም እንዳሉ ሆነው የራሷ መገለጫ ልዩ ስርዓት እንዳላት ያብራራሉ።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሁሉም አህታዊ ቤተክርስቲያናት ወይም ከምዕራባውያን ቤተክርስቲያናት የተለየ ራሱ የሆነ መልክ አለው። አከባበር ልዩ የሚያደርገው ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስጋና ስም ሲያሬድን መሰረት ያደረገ ስለሆነ እንግዲህ ምስጋና ራሱ የቻለ በዓሉን የተመለከተ ምስጋና አላት። ያ ምስጋና ደግሞ በሌሎቹ የለም አይደለም። በግሪክ በአህታዊ ቤተክርስቲያናት የሚባሉት በግብጽ፣ በሶሪያ፣ ባህር በህንድ እንዲሁም አህት ተብለው በሚጠሩት አህት ተብለው ከሚጠሩት የኤርትራ ቤተክርስቲያን ና ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚመስል የበዓል አከባበር ወይ የምስጋና ስልት ያለት።
በሰሜን ወሎ ሀገረ ስብከት የደብረ ሮሃ የቅዱስ ላሊበላ ገዳም ጽህፈት ቤት የህዝብ ግንኙነት ኃላፊ ዲያቆን ተስፋውቤ ገና በላሊበላ ሲከበር ልዩ ከሚያሰኟቸው ክዋኔዎች ውስጥ የተወሰኑትን ይጠቅሳል።
ይህን ቀን በቅዱስ ላሊበላ ልዩ የሚያደርገው ምንድን ነው? በዚሁ ቀን በታህሳስ 29 ቀን ማለት ነው ንጉስ ቅዱስ ላሊበላም ልደቱ ቀን ነው ማለት ነው። እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ጋር አንድ ስለሚሆን አማኙም የአማኙም የሆነውም ቱሪስቱ መጥቶ በዚህ ዕለት ቅዱስ ላሊበላ የሚደረገውን አጠቃላይ መንፈሳዊ ክንውን ይከታተላል።
በላሊበላ የገናን በዓል ለመታደም ያቀና ምእመን የቤዛ ኩሉን ሃይማኖታዊ ክዋኔ ሳይታደም አይመለስም። ይህም ለበዓሉ ድምቀት ለአካባቢው ልዩ መገለጫ ነው። ዲያቆን ተስፋ ይቀጥላሉ።
ቅዱስ ላሊበላ የሰራቸው 11 ውቅር አብያተ ክርስቲያን ናቸው። ከአንድ አለት ማለት ነው። የመጀመሪያው በ28 ቤተ አማኑኤል ከተባለው ተቁሞ ያድራል ማለት ነው። 28 ለ29 ሌሊቱን በሙሉ ይቆማል እዛ ቤተ ማርያም። ማርያም ላይ መጨረሻ ላይ ቅዳሴ ከተወጣ በኋላ አባቶቻችን የራሳቸው የሆነ ዜማ አላቸው ከተራራው ላይ ወጥተው በዛ ሁሉ ዓለም ዮም ተወልደ የዓለም መዳኒ ዛሬ ተወለደ ይላሉ። ላሊበላ ባነጸው ማሚ ጋራ ላይ ወጥተው ክርስቶስ እንደተወለደ በዚህም ቀን ዓለም እንደዳነ ለህዝቡ ብስራትን የሚያደርጉበት ልዩ ስርዓት ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በነበረበት ሰዓት መላእክትና የሰው ልጆች በጋራ በአንድነት አብረው ዘምረው ስለነበረ ይህንን መሰረት በማድረግ ከላይ እንደ መላእክት ከታች ደግሞ እንደ ደቂቀ አዳም የሰው ልጆችን ምሳሌ አድርገው በዛ ሁሉ ዓለም ዮም ተወልደ ይላሉ እየተቀባበሉ ይህንን ዜማ ያዜማሉ ማለት ነው።
ይሁን እንጂ በላሊበላ በደማቅ ስነ ስርዓት የሚከበረው የገና በዓል መጀመሪያ በኮቪድ ወረርሽኝ ቀጥሎ በሰሜኑ ጦርነት አሁን ደግሞ በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው የትጥቅ ግጭት መቀዛቀዙን የሰሜን ወሎ ዞን ባህል ቱሪዝም መምሪያ ኃላፊ ገነት ሙልጌታ ለአሜሪካ ድምጽ ገልጸዋል። መንግስት በአካባቢው ተፈጠረ ያለውን የቱሪዝም እንቅስቃሴ መቀዛቀዝ በገና በዓል ለማደስ የበዓል ታደሙ ጥሪ ለምእመኑ ያስተላልፈው ከቀናት በፊት ነበር። ጥሪውን ተከትሎ ምእመኑ ወደ ስፍራው በመድረስ ላይ መሆኑን መምሪያ ኃላፊዋ አስታውቀዋል።
አሁን እንግዶቻችን ገብተው እንግዶች እየተስተናገዱ ነው ያሉት። ከቅድመ ዝግጅት አኳያ ያው ሰፊ የሆነ የቅድመ ዝግጅት ነበረ። የሚመጡ እንግዶች የጤና ችግር እንዳይገጥማቸው የጤና ኮሚቴ ተቋቁሟል። የተቋቋመው የጤና ኮሚቴ ሙሉ የጽዳት ስራና የነጻ የሕክምና አገልግሎት እንዲሰጥ ተዘጋጅቶ ነበር። ስራው ጀምሯል። ከጽዳትና ከውበት አኳያ ኮሚቴዎች ተዋቅረው ላሊበላ ጽዱና ያማረች ከተማ ሆናለች። ከአገልግሎት ዘርፉ አጠቃላይ ያሉ ሆቴሎች ሙሉ ዝግጅታቸውን ጨርሰው እንግዶች እያረፉበት ይገኛል። በረራዎችም ኤርፖርት ምቹ ሁኔታ ተፈጥሯል። ከአዲስ አበባ ላሊበላ፣ ከባህር ዳር ላሊበላ፣ ከጎንደር ላሊበላ በአጠቃላይ ያው መግባት ያለበት እንግዳ የሚገባበት ምቹ ሁኔታ አለ። እግረኞች ከሚገባው በላይ ገብተዋል። ሲወርድ ሲዋረድ የመጣው የአባቶቻችን ምንም ይዘቱ ሳይበረስ የግራ ጠባ ፕሮግራም እያደረጉ ምቹ ሁኔታ እያስያዙ የላሊበላ ሰው እንግዶቹን ተቀብለዋል። በባስ የሚመጡ እንግዶች ጀምረዋል።
በግል ስራ እንደሚተዳደሩ የገለጹልን ያየሄራት ክንዶ የተባሉ የወልዲያ ኗሪ መንግስት በዓሉን ለማክበር ያደረገውን ጥሪ ቢሰሙም ወደ ስፍራው ተጉዘው ለማክበር አለምድ ፈራቸውን ተናግረዋል። አስተያየት ሰጪው ከዚህ ቀደም በአመት ቢያንስ አንድ ጊዜ ወደ ላሊበላ ያቀኑ እንደነበር ጠቁመው አሁን ግን በአካባቢው በተካሄዱና እየተካሄዱ ባሉ ግጭቶች ምክንያት ላሊበላን ከጎበኙ 3 አመት እንዳለፏቸው አያይዘው ገልጸዋል።
አካባቢው አገሪቱ አለኝ ከምትላቸው የቱሪዝም ሳይቶች ቦታዎች አንዱ ነው። አካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም በፋኖና በመንግስት የጸጥታ ኃይሎች መካከል ውጊያ ተካሂዶ ብዙ ሰዎች ሞተዋል።
የጸጥታውን ችግር በተመሳሳይ በስጋትነት ያነሱት አይነ አዲስ ፈለቀ የተባሉ የአዲስ አበባ ነዋሪ በበኩላቸው የኑሮ ውድነቱም ጭምር ወደ ላሊበላ ቀንተው በዓሉን እንዳያከብሩ እንዳደረጋቸው ጠቁመዋል።
ያው ወደ ላሊበላ በትንሹ ሳሉት ሁለት ጊዜ ሄድ ነበረ። አሁን ግን ባለው የጸጥታ ችግር ምክንያት ሄድኩ። ከ4 አመት በላይ ሆኛል። በአውሮፕላን ለመሄድ የትራንስፖርቱ ኮስት በጣም ውድ ነው። በየብስም በባቡርም ለመሄድ በየቦታው ለምሳሌ ትናንትና ወደ ደብረ ሲና ወደ ደብረ ብርሃን አካባቢ መኪናዎች ታግተው ነበር። ስለዚህ መሄድ አንችልም። እንደውም አሁን መሄጃ ጊዜያችን ነበር። ጸሎት የምናደርግበት ከእግዚአብሔር ጋር የምንታረቅበት ሱባኤ የምንገባበት ጊዜ ነው። ምክንያቱም እያየ ነው ጦርነት ሳያንስን ደግሞ አሁን በመሬት መንቀጥቀጥ የሚመጣው ችግር እያየ ነው ነው።
የሰሜን ወሎ ባህል ቱሪዝም መምሪያ ኃላፊ ወይዘሮ ገነት በበኩላቸው በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ ቅድመ ስራዎች መሰራታቸውን አመልክተዋል።
ላሊበላ ከተማ የሚኖረው በቱሪዝሙ ነው። መተዳደሪያው የአመት ልብሱን ቦቱን የሚይዘው እና ከዛ ጋር ተያይዘው የነበሩ የተፈጠሩ የስራ እድሎች በጋይዱ፣ በሆቴል ማህበሩ፣ በእደ ጥበብ ማህበሩ፣ በሁሉም የማህበረሰቡ እንቅስቃሴ በጣም የተጎዳ ዘርፍ ነበር። አሁን ከዚህ ዘርፍ እንግዲህ ማህበረሰቡን በቅርብ በቃ እርቦናል፣ ሰላም እንፈልጋለን፣ ላሊበላ ወደ ነበረበት ይመለስልን የሚል ሰልፍ አድርጓል። ከዛ ጋር ተያይዞ አሁን እንግዲህ ከነበረው በተሻለ መጠን እንግዶች እየገቡ ያሉበትና ሰላም ነው። ላሊበላ አሁን ሰላም ነው። ምንም አይነት ነገር የለም። የመጡ እንግዶች በስነ ስርዓት ቦታቸውን ይዘው በረከቱን እየተሳተፉ ነው ያሉት።
ለፈረንጆቹ ገና ከአሮጌው አመት ወደ አዲስ አመት መሸጋገሪያቸው ነው። በዓሉ በአዲስ አመት ለዛ በክርስቶስ ልደት መታሰቢያ ይከበራል። ገና በ2ኛው ክፍለ ዘመን ይከበር እንደነበር ቀደምት የአብያተ ክርስቲያን መዛግብት ሰነደው እንዳስቀመጡት አዳምስ እንግሊዝ የተባለ ደራሲ ክርስማስ ቲዮሎጂካል ኢንስፔክሽን በሚል ርዕስ በ2016 ዓ.ም ተመርቶ ባሳተመው መጽሐፉ ገልጾታል። ኢትዮጵያም ገናን በማክበር የቀደመ ታሪክ አላት ባይ ናቸው። በአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አገልጋዩ መጋቢ ሐዲስ ምስጢረ ሥላሴ ባላዬ
ቅዱስ የሚናገረው አለ በመዝሙር 71 የገኒው ቅድሚው ኢትዮጵያውያን በፊቱ ይሰግዳሉ ብሎ ተናግሯል። ነገሥተ ተርሴስ ወደሲያት አማ ያበቡ ነገሥተ ሰባ ወአረብ ጋዳ ያመጹ የሳባና የአረብ ነገሥታት ጅመንሻውን ይዘው ይመጣሉ የሚል ቃለ ትንቢት አለ። በዚያ ትንቢት መሰረት ኢትዮጵያ ልደቱን እንደ ሌሎች ሀገራት ሐዋርያ ተልኮላት መምህር አስተምሯት አይደለም። ጌታችን በተወለደበት በቤተልሔም በአካል ተገኝታ እዚያው መካነ ልደቱ ቤተልሔም ከሰባ ሰገል አንዱ ሆና ጅመንሻ ወርቅ ከርቤ ካቀረቡት መካከል የምትጠቀስ ናትና የአይን ምስክር ናት ለልደቱ። እንግዲህ ኋላም ደግሞ ቅዱሳን ሐዋርያት የጌታችንን መውረድ መወለድ ባስተማሩበት ዘመንም ከቅዱሳን ሐዋርያት መካከል ቅዱስ ማቴዎስ ወደ ኢትዮጵያ እንደገባ ይነገራል።
በተለይ የሁለት ተጋጣሚ ቡድን ተሰላፊዎች ከጨዋታ በኋላ አሲና ገና እያሉ በዜማ የሚደምቁበት፣ አሸናፊው እንደ አቅም ስጦታ የሚበረከትለት የገና ጨዋታ አሁን አሻራው እየደበዘዘ ቢመጣም ዓመታዊ ውድድሮችን በማድረግ ትውፊቱን ለማሻገር ጥረት ከሚያደርጉት ውስጥ የደሴ ደብረ ቤተል ቅዱስ ሥላሴና ቅዱስ ገብርኤል ካቴድራል ይጠቀሳል። የካቴድራሉ ሰባኪ ወንጌል ዲያቆን ኢያሱ ለማ
ገና ይመታል ካቴድራላችን ላይ ማለት ነው። ከየአካባቢው የሚመጡ የአብነት ተማሪዎች አሉ፣ እነሱ ይሰባሰባሉ። እንደገና ደግሞ በቤተክርስቲያኑ ዙሪያ ያሉ የአጥቢያው ምዕመናን የሰንበት ተማሪዎች አሉ፣ በአጥቢያው የሚያገለግሉ ካህናት ዲያቆናት አሉ። እነዚህ ሁሉ እንግዲህ ያው በተለያየ መስክ ቤተክርስቲያንን ሲያገለግሉ ነው የሚቆዩት። በገና ሰሞን ግን እነዚህ ሁሉ አንድ ሆነው ትውፊቱን ባህሉን በጠበቀ ሁኔታ የጌታ መወለድ የሰው ልጆችን ከመላእክት ጋር የሰው ልጆችን ከእግዚአብሔር ጋር አንድ እንዳደረገ ታሳቢ በማድረግ በዚህ ትውፊት መሰረት አባቶቻችን ባስተላለፉት ገና እየመጡ አንድ ሆነው እየተጫወቱ እግዚአብሔርን በዝማሬ እያመሰገኑ ካህናት፣ ሰንበት ትምህርት ቤትና የአብነት ተማሪዎች ማለት ነው በአንድ ሆነው ደስ በሚል ሁኔታ ያከብራሉና እነሱን ያው ዘንድሮ እንግዲህ ትንሽ አካባቢያችን ያለው ሰላማዊ ሁኔታ ምንም እንደ ደሴ በአንጻራዊነት ሰላም ቢሆንም አካባቢው ትንሽ ስላለ ዘንድሮ በተሻለ መጠን አስተምነዋል ዝግጅት በማድረግ ላይ እንገኛለን።
መልካም የልደት በዓል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።